The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The violence in Tigray is horrifying. It shocks the conscience.
በትግራይ ያለው ጥቃት አሰቃቂ ነው። ህሊናንም የሚበጠብጥ ነው። ግጭቱ በህዳር ወር ከጀመረ ወዲህ በሺዎች የሚቆጠሩ ሲሞቱ በሺዎች የሚቆጠሩ ደግሞ ቆስለዋል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ ሮበርት ኤፍ ጎዴክ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ከ7 ቢሊዮን ብር በላይ ወጪ የተደረገበት የአዋሽ ኮምቦልቻ ሐራ ገበያ ባቡር ስራ ፕሮጀክት ግንባታና መስመር የመዘርጋት ስራው ቢጠናቀቅም በኃይል አቅርቦት እጥረት በኃይል አቅርቦት እጥረት ሳቢያ አገልግሎት መስጠት ያለመቻሉና ይህም በብዙ ሚሊዮን ብር ለሚገመት ንብረት ብልሽትና ለዘረፋ ጭምር እንዲጋለጥ ምክንያት መሆኑ ተዘገበ። ዝርዝሩን ይዘናል። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋራ ተናስተልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የዛሬ አርብ ግንቦት 20 2013 ስርጭታችን የምሽቱ አስተናጋጅ አሉላ ከበደ፣ ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉስ ታምሬ፣ የዌብና ማህበራዊ መገናኛ አቅራቢያችን አበባየሁ ገበያውና እንዲሁም ከዋና አዘጋጁ ሰለሞን አባተ በያሉበት የዕለቱን ዝግጅት ካሰናዱ ባልደረቦቻችን፣ ከተለያዩ የኢትዮጵያ ከተሞች ዘገባዎቻችን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለን ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በትናንትናው ዕለት የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ ስብሰባ አከናውኗል። በዚህ የባለስልጣናትን ምስክርነትና ሪፖርት ባስተናገደው መድረክ ላይ በትግራይ ክልል እየደረሱ ናቸው የተባሉ ሰብአዊ ወንጀሎች ተዘርዝረዋል። ዩናይትድ ስቴትስ በመውሰድ ላይ ያለቻቸው ፖለቲካዊና ሰብአዊ ምላሾችም ተሰምተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ የሴኔቱ የውጭ ግንኙነቶች ኮሚቴና ሌሎችም የዩናይትድ ስቴትስ መንግስት አካላት አፍሪካ ቀንድን አስመልክቶ በአሁኑ ወቅት እያወጡት ያሉት መግለጫዎች አንድ መልእክት ያዘሉ ናቸው ብለዋል። ያም ህወሓትን ከፈጸመው የክህደት አመጽ አድራጎት ከተጠያቂነት ለማዳንና ርዝራዦቹም እንዲያንሰራሩ ለማድረግ እየታለመ ነው ብለዋል። አስከትለውም ወደ አንድ ወገን ያጋደለ አመለካከት ከዓለም አቀፍ ህግ ጋር አይጣጣምም ካሉ በኋላ የክልሉን ሰላምና መረጋጋት ከመጉዳት በስተቀርም ሌላ ፋይዳ አያመጣም ብለዋል። ህወሓት በፈጸመው ጦርነት የደረሰውን ሰብአዊ ጉዳት መታደግ አንድ ነገር ሆኖ ሳለ ተገደው ተገቢ እርምጃ የወሰዱትን መወንጀል ደግሞ ሌላ ነገር ነው ብለዋል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል። በትግራይ ክልል ባለፈው ሰኞ ማታ የአገር ውስጥ ተፈናቃዮች መጠለያዎችን የወረሩ ወታደሮች ከ200 በላይ ሰዎችን በዘፈቀደ አፍሰዋል፣ ድብደባና ሌላም ያልተገባ የማንገላታት ተግባር አድርሰዋል ሲሉ በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ ረዴት አስተባባሪ ካትሪን ሶዚ ማውገዛቸውን የድርጅቱ ቃል አቀባይ ስቴፈን ዱጃሪች ተናገሩ። ስቴፈን ዱጃሪች በትናንት ዕለታዊ ገለጻቸው ሽሬ ከተማ በሚገኙት በአጠቃላይ ወደ 12,000 የአገር ውስጥ ተፈናቃዮች በተጠለሉባቸው ፀሐዬና ወንፊቶ ከተባሉ ካምፖች ታፍሰው የተወሰዱ ተፈናቃዮች በአስቸኳይ እንዲለቀቁ የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪዋ መጠየቃቸውን አክለዋል። በተፈጸሙት ከባድ የዓለም አቀፍ ሰብአዊ ሁኔታና ሰብአዊ መብት ጥሰቶች ላይ በአፋጣኝ ምርመራ እንዲከፈት፣ ፈጻሚዎቹም ሕግ ፊት እንዲቀርቡ ካትሪን ሶዚ ማሳሰባቸውን ስቴፋን ዱጃሪች አስታውቀው ድርጅታችንና አጋሮቹ የሲቪሎች ደህንነት መረጋገጥን በተመለከተ ከወታደራዊ አዛዦች ጋር በትብብር ለመነጋገርና ለመስራት ዝግጁ ነን ብለዋል። የተቀረውም የትግራይ ክልል ሰብአዊ ሁኔታ አሁንም የእርዳታ ተደራሽነቱ ችግር እንደቀጠለ ነው ካሉ በኋላ አብዛኛው ህዝብ በሚኖርበት በክልሉ ማዕከላዊ ዞን አሁንም 1.8 ሚሊዮን ሰዎች በአመዛኙ ከርዳታ ተደራሽነት ውጪ ናቸው ብለዋል። የሰባዊ ረድኤት ሰራተኞች ሊደርሱ በቻሉባቸው አካባቢዎች ሁኔታው አስከፊ ነው ብለዋል። ዱጃሪክ የምግብ፣ የውሃ አቅርቦት፣ ኤሌክትሪክና የጤና አገልግሎትን ጨምሮ ችግሩ አሳሳቢ ደረጃ ላይ እንዳለ ነው የገለጹት። የምግብ ጥረቱም አሳሳቢ መሆኑን ገልጸው በቀጣዮቹ ጥቂት ወራት ውስጥ በአስቸኳይ መፍትሄ ካልተሰጠ ብዛት ያለው ህዝብ ለአጣዳፊ የተመጣጠነ ምግብ እጦት እንደሚጋለጥ ተናግረዋል። የሰብአዊ ረድኤት ተደራሽነት ደህንነቱ በተጠበቀ ባልተገደበና ቀጣይነት ባለው መንገድ እንዲጠናከር እንዲሁም ለዚሁ ስራ አስፈላጊ የሆነው የገንዘብ ድጋፍ እንዲሰጥ መጠየቃችንን እንቀጥላለን ብለዋል የተባበሩት መንግስታቱ ቃል አቀባይ። ይበዚህ እንዳለ ከመጠለያ ካምፖቹ በመቶች የተቆጠሩ ሰዎች በወታደሮች ታፍሰው መወሰዳቸውን ከገለጹት ሪፖርቶች ተከትሎ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ዛሬ አርብ በጂኒቫ የኮሚሽኑ ጽህፈት ቤት ባደረጉት ጋዜጣዊ ጉባኤ በግጭት ላይ በሚገኘው የትግራይ ክልል ለሲቪሎች ደህንነት ጥበቃ እንዲደረግ ተማጽኖ አቅርበዋል። ሁሉም ወገኖች የሲቪሎችን በግዴታ ከቀያቸው የተፈናቀሉትንም ሁሉ ደህንነታቸውን እንዲጠብቁ ደግመን ጥሪ እናቀርባለን ብለዋል። በግጭቱ የሚሳተፉት ወገኖች ሁሉ የተፈናቃዮች መጠለያዎች ሲቪላዊና ሰብአዊ ይዘት ያላቸው መሆናቸው መገንዘብ ይገባቸዋል ብለዋል። በዘገባዎች መሰረት ሰኞ ማታ የኤርትራና የኢትዮጵያ ወታደሮች ሽሬ የሚገኙትን መጠለያ ካምፖች ወረው በመቶዎች የተቆጠሩ ወጣት ወንዶችና ሴቶች አፍሰው ወስደዋል። ባባርባሎች ሲናገሩ ከተወሰዱት ውስጥ አንዳንዶቹ ጉዳዩን ለኢትዮጵያ መንግስት ካሳሰብን በኋላ ተለቀዋል ብለዋል። የዩኤንኤችሲአር ቃል አቀባይ የታሰሩት ተፈናቃዮች ምን ያህል እንደነበሩና እስካሁን ያልተለቀቁት የት እንዳሉ በዝርዝር አልገለጹም። ኦመ ትግራይ በሚል በተለያዩ የትግራይ ክልል አካባቢዎች ሲካሄድ ቆየው የጾምና የጸሎት መርሃ ግብር ትናንት ተጠናቋል። በጾሙ ምክንያት በብዙ የክልሉ ከተሞች ተቋርጦ የነበረ የመጓጓዣ አገልግሎትና የንግድ ተቋማት ስራ በዛሬው ዕለት ጀምሯል። ሙልጌታ አጽብሃ አጭር ዘገባ ልኮልናል።
ጾመ ትግራይ ተብሎ በተካሄደው የሶስት ቀናት የጾምና የጸሎት መርሃ ግብር ምክንያት በብዙ የትግራይ ክልል ከተሞች ተቋርጦ የነበረ የንግድ ተቋማት ስራና የመጓጓዣ አገልግሎት በዛሬው ዕለት ዳግም ተጀምሯል። በመቀለ ከተማ በዛሬው ዕለት ተዘዋውሬ እንዳየሁት ተዘግተው የነበሩ ሱቆች፣ ምግብ ቤቶች፣ መጠጥ ቤቶች፣ ካፌዎችና ሌሎች የንግድ ተቋማት ተከፍተዋል። ገበያዎችም ስራ ጀምረዋል። በከተማ ውስጥም የሚደረግ የታክሲና ሌሎች የመጓጓዣ አገልግሎቶች እየሰሩ ናቸው። በአክሱም ከተማም ነዋሪዎች ወደ ስራ መመለሳቸው አቶ ሚካኤል አማኔል የተባሉ የከተማ ነዋሪ ገልጸዋል። እሳቸውም ለሶስት ቀናት ዘግተውት የነበረ የንግድ ተቋማቸው በዛሬው ዕለት እንደከፈቱት በስልክ ተናግረዋል።
በትግራይ ክልል የተፈጠረ ክፍና ጭቆና በዛን አባቶቻችን ጾሙ ተብለን በዛን ጾማ ድርጅትን ከፍተናል። አሁን ግን ሶስት ቀን ድርጅት ተዘጋ። ሁሉም ትራንስፖርትም ይሁን ሁሉም ተከፍቷል። ሁላችን ከፍተን ወደ ስራችን ገብተናል።
በተመሳሳይ በአድግራትና ሽረንዳ ስላሴ ከተሞች በጾመ ትግራይ ምክንያት የቆመ የመጓጓዣ አገልግሎትና የንግድ ተቋማት ስራ ዳግም በዛሬው ዕለት መጀመሩ ከከተሞቹ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ኮቪድ-19 ዜናዎች ስንሸጋገር ኢትዮጵያ ውስጥ ትናንት የኮሮና ቫይረስ ምርመራ ከተከናወነላቸው 5056 ሰዎች ውስጥ 347ቱ ላይ ቫይረሱ እንደተገኘ የጤና ሚኒስቴር ዕለታዊ የወረሽኙ ይዞታ መረጃ ያሳያል። በሀገሪቱ እስከ ትናንትና የተመዘገበው አጠቃላይ ቁጥር 270527 ሲሆን ከዚያ ውስጥ 234426ቱ ያገገሙ ሲሆኑ 31972ቱ አሁንም በቫይረሱ ተይዘው ያሉ መሆናቸውን ነው የሚጠቁመው። በኮቪድ-19 ሳቢያ ለህልፈት እንደተዳረጉ የተረጋገጠው ደግሞ 4127 መድረሱን ያሳየ ሲሆን የኮቪድ-19 መከላከያ ክትባት የወሰዱ ሰዎች ቁጥር 1,784,722 መሆኑን ሰንጠረዡ ያመለክታል። ዓለም አቀፍ የኮቪድ ዜና አውስትራሊያዋ ሜልበርን ከተማ ውስጥ እንደገና የእንቅስቃሴ ክልከላ ታውጇል። በከተማዋ የኮቪድ-19 ተጋላጮች ቁጥር ወደ 39 ከፍ ካለ በኋላ ነው። የጤና ባለስልጣናቱ ከተማይቱ ውስጥ በሚገኝ አንድ ሆቴል ውስጥ ተለይቶ እንዲቆይ ከተደረገ አንድ ግለሰብ ላይ ቫይረሱ እንዴት ሊዛመት እንደቻለ እየመረመሩ ሲሆን በዚሁ ጊዜ ውስጥ ቫይረሱ ይበልጡን እንዳይስፋፋ ነዋሪዎቹ ለ7 ቀናት ከቤት እንዳይወጡ ትዕዛዝ መሰጠቱን አስታውቀዋል። ከሌላ ሀገር በገባው ሰው ላይ የተገኘው ቫይረስ የህንዱ የቫይረስ ዝርያ መሆኑ እንደታወቀም ተገልጿል። ዩናይትድ ስቴትስ ዋና ዋናዎቹ የደህንነት መስሪያ ቤቶቿ የኮሮና ቫይረስ ወረርሽኝ አነሳስን በሚመለከት በጥልቀት መርምረው የሚያገኙትን ውጤት ለህዝብ ይፋ እንደምታደርግ አስታወቀች። ፕሬዚዳንት ጆ ባይደን ትናንት አሙስ ወደ ኦሃዮ ክሊቭላንድ ከተማ ከማምራታቸው አስቀድመው ለጋዜጠኞች በሰጡት ቃል የደህንነት መስሪያ ቤቶቹ ጉዳዩን 3 ወራት ወስደው ካጣሩ በኋላ የሚያመጡትን ውጤት ለህዝብ ይፋ እናደርጋለን ብለዋል። ኮቪድ-19ን የሚያስከትለው ኮሮና ቫይረስ በዓለም አቀፍ ደረጃ የተዛመተው ቻይናዋ ውሃን ከተማ ከሚገኝ የቫይረሱ ምርምር ቤተ ሙከራ አፈትልኮ ወጥቶ ነው የሚሉ ጥርጣሬዎች እየጨመሩ ባሉበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚደንት የደህንነት መስሪያ ቤቶች አዲስ ክትትል እንዲያደርጉ ትዕዛዝ ሰጥተዋል። ዋይት ሃውስ ለዚሁ የሚውል ተጨማሪ ድጋፍ እንደሚያደርግም ቃል ገብተዋል። ትናንትና የዩናይትድ ስቴትስ የብሔራዊ ደህንነት ጽህፈት ቤት ዲሬክተር ቢሮ ባወጣው መግለጫ የደህንነት መስሪያ ቤቶቹ የኮሮና ቫይረስ ከየት እንደመጣ ለማወቅ አሁንም እየሞከሩ መሆናቸውን ገልጿል። የሶማሊያ መሪዎች በሁለት ወር ጊዜ ውስጥ አገር አቀፍ ምርጫ ለማካሄድ ከስምምነት መድረሳቸው ተገለጸ። ሀገሪቱን ወደ ፖለቲካ ብጥብጥ የሚያስገባ ቀውስ እንዳይፈጠር ለመከላከል የፖለቲካ መሪዎቹ ለረጅም ጊዜ የዘገየውን ምርጫ በሚካሄድበት ማዕቀፍ ላይ በትናንትናው ዕለት ከስምምነት እንደደረሱ ነው የተገለጸው። ጠቅላይ ሚኒስትሩ መሐመድ ሮብሌ እና የአምስቱ ክልላዊ መንግስታት መሪዎች ፊርማቸውን ያኖሩበት ስምምነት ምክር ቤታዊ ምርጫዎቹ በሁለት ወር ውስጥ ማካሄድ የሚቻልበትን አቅጣጫ አስቀምጠዋል። ጠቅላይ ሚኒስትሩ በፊርማው ስነ ስርዓት ላይ ባሰሙት ንግግር መንግስታቸው ስምምነቱን ስራ ላይ ለማዋል ቁርጠኛ ነው ብለዋል። ስምምነቱ ላይ የተደረሰው ሞቃዲሾ ውስጥ 4 ቀናት የወሰደ የተጋጋለ ድርድር ከተካሄደ በኋላ መሆኑ ታውቋል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አርብ ግንቦት 22/2013 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች ጀምረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በትላንትና ዕለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ አንድ ስነ ስርዓት አከናውኗል። በዚህ የባለስልጣን ምስክርነትና እንዲሁም ሪፖርት ባስተናገደ መድረክ ላይ በትግራይ ክልል ውስጥ እየደረሱ ናቸው የተባሉ ሰብአዊ ወንጀሎች ተዘርዝረዋል። ዩናይትድ ስቴትስ በመወሰድ ላይ ያለቻቸው ፖለቲካዊና ሰብአዊ ምላሾችም ተሰምተዋል። ስነ ስርዓቱን የተከታተለው ሀብታሙ ስዩም በመድረኩ የተነሱትን አበይት ነጥቦች በቀጣይ ዘገባው እንዲህ ያስቃኘናል።
በትናንትናው ዕለት የአሜሪካ ሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ ውይይት አድርጓል። የኮሚቴው ሊቀመንበር ሴናተር ቦብ ሜንዴዝ ባሰሙት ንግግር ለበርካታ ዓመታት የዩናይትድ ስቴትስ ስትራቴጂካዊ አጋር ሆና በቆየችው ኢትዮጵያ የትግራይ ክልል ውስጥ የተፈጠረው ክስተት ዳርፉርን በመሰሉ ዘግናኝ ሰብአዊ ጥፋቶች የተፈጸመባቸውን ስፍራዎች ሁነት የሚያስታውሳቸው እንደሆነ ጠቁመዋል። ሁሉን የጦርነቱን ተዋናዮች በመብት ጥሰት ከሰዋል።
All sides are guilty of abuses, The fragmentary reporting we have indicates that Ethiopian, Eritrean...
ሁሉም ወገኖች በመብትረገጣ ጉዳይ ጥፋተኛ ናቸው። ሆኖም ተበታትነው ያገኘናቸው ሪፖርቶች የሚጠቁሙት የኢትዮጵያ፣ የኤርትራና አጋር ሚሊሻዎች ከሌሎች ጋር ሊነጻጸር በማይችል ሁኔታ ግድየለሽነትና ክፋት በተሞላበት መልኩ ሰላማዊ ሰዎችን በማጥቃት ረገድ ኃላፊነቱን ይወስዳሉ። የጦር ወንጀልና በሰብአዊነት ላይ ተቃጣ ወንጀል እየተመለከተን ነው።
በዚህ መድረክ ላይ በትግራይ ክልል ያለውን ሁሉን አቀፍ ችግር ለማስረዳት ከቀረቡት ባለስልጣናት መካከል አንዱ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ ሆኑት ሮበርት ኤፍ ጎዴክ ናቸው። እሳቸው በኢትዮጵያ ያለውን ሁነት አስተቃቂነት በሚከተለው መልኩ አስረድተዋል።
The violence in Tigray is horrifying. It shocks the conscience.
በትግራይ ያለው ጥቃት አስተቃቂ ነው። ሊናንም የሚበጠበት ነው። ግጭቱ በህዳር ወር ከጀመረ ወዲህ በሺዎች የሚቆጠሩ ሲሞቱ በሺዎች የሚቆጠሩ ደግሞ ቆስሏል። 2 ሚሊዮን የሚገመቱ የሀገር ውስጥ ተፈናቃዮች፣ 63000 ስደተኞችና 5.2 ሚሊዮን ሰዎች አስቸኳይ ድጋፍን ይሻሉ። ዩናይትድ ስቴትስ አስተቃቂ ግድያዎችን በቡድን የሚፈጸሙ አስገድዶ መድፈሮችን ጨምሮ በግዳጅ መፈናቀልንና ሆን ተብሎ የሚደረጉ የሰላማዊ ሰዎችን ንብረት የማውደም ድርጊቶችን በእጅጉ ታወግዛለች። በትግራይ ክልል ውስጥ የተፈጸሙ ሁሉን አይነት የሰብአዊ መብት ጥሰቶች በደሎችና ወንጀሎችን እናወግዛለን።
የሰብአዊ መብት ጥሰቶች የተፈጸሙት በኢትዮጵያ መከላከያ ሰራዊት፣ የአማራ ክልል ሰራዊት፣ የኤርትራ መከላከያ ሰራዊትና የትግራይ ህዝብ ነጻ አውጪ ግንባር ህወሓት ጦር መሆኑን ያወሱት ጎዴክ የአማራ ክልላዊ መንግስት የጸጥታ አባላት የትግራይ ተወላጆችን ከቤታቸው ማፈናቀላቸው በአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ዘንድ የዘር ማጥራት ድርጊት ተብሎ መጠራቱን አስተውሰዋል። ጎዴክ የኤርትራ ጦርም ያልተቋረጠ ጥቃትና እንደ ጅምላ ቅጣት የሚቆጠር ጥፋት በትግራይ ህዝቦች ላይ እንደፈጸመ ተናግረዋል። እኒህ ወንጀሎች ሊቆሙ እንደሚገባ በድጋሚ ያሳሰቡት ጎዴክ ከዓለም አቀፍ ዲፕሎማሲያዊ ጫና ጥሪ ጎን ለጎን ሀገራቸው እየወሰደቻቸው ያሉና ልትወስዳቸው የምትችላቸውን እርምጃዎች ዘርዝረዋል።
In light of the human rights situation, we have restricted our foreign assistance.
የሰብአዊ መብቶችን በተመለከተ ለኢትዮጵያ የምንሰጠውን የውጭ ድጋፍ አቅበናል። ይሁንና ሰብአዊ ድጋፎችን እንዲሁም ጤናን፣ ምግብ ዋስትናን፣ ዲሞክራሲና የሰብአዊ መብት ጉዳዮችን በሚመለከቱ ወሳኝ መርሃ ግብሮች ላይ የምንሰጠውን ድጋፍ እንቀጥላለን። ለባለብዙ ወገን የልማት ባንኮች የቀረቡ የብድር ድጋፎች መሰረታዊ የሰብአዊ መብት ፍላጎቶችን የሚመለከቱ እስካልሆኑ ድረስ ተይዘው እንዲቆዩ እያደረግን ነው። አጋሮቻችን ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበናል። የውጭ ጉዳይ መስሪያ ቤት ለገጠመው ችግር የሚሆኑ መፍትሄዎችን የሚያደናቅፉ ሰብአዊ ድጋፎችን የሚያግዱ ወይንም ወንጀሎችን በሚፈጽሙ ኢትዮጵያና ኤርትራ ባለስልጣናት እንዲሁም በአማራ ክልላዊና መደበኛ ያልሆኑ ጦር እንዲሁም በትግራይ ህዝቦች ነጻ አውጪ ግንባር ወይም ህወሓት አባላት ላይ የጉዞ ቀባ አድርገናል። ግጭቱን የሚያባብሱት ካድራጎታቸው ካልተመለሱ ኢትዮጵያና ኤርትራ ተጨማሪ እርምጃዎችን ይጠብቁ። በትግራይ ጥቃትና ወንጀል ባለበት ሁኔታ ነገሮች በተለመደ ሁኔታ አይቀጥሉም።
ዩናይትድ ስቴትስ ከኢትዮጵያ ህዝብ ጋር ለሚኖራት ትብብር፣ ለሀገሪቱ አንድነትና ለአፍሪካ ቀንድ መረጋጋት ቁርጠኛ መሆኗን ያወሱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ ሆኑት ሮበርት ኤፍ ጎዴክ በትግራይ ክልል ያለውን ውጥረት በተመለከተ ከህግ መወሰኛ ምክር ቤቱ ጋር መስራት እንደሚቀጥሉም አክለዋል። በስብሰባው ላይ ስለ ትግራይ ክልል ሰብአዊ ሁኔታ ማብራሪያ የሰጡት ሌላኛዋ ባለስልጣን የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤድ የሰብአዊ ድጋፍ ቢሮ ረዳት አስተዳዳሪ ሆኑት ሳራ ቻርልስ ናቸው። በክልሉ የደረሱ ሁለንተናዊ ችግሮችን በተመሳሳይ የዘረዘሩት ምክትል አስተዳዳሪዋ ትኩረት ሰጥተው ካጋሯቸው ጉዳዮች አንዱ የጾታዊ ጥቃት መንሰራፋትን ነው። በሕይወት ዘመናቸው ካዩዋቸው የጭካኔ ድርጊቶች አንዱ መሆኑንም ጠቅሰዋል።
Reports not only speak to widespread incidents of rape and other gender-based violence.
ሪፖርቶቻችን ስለተንሰራፋው የአስገድዶ መድፈር ወንጀልና ጾታን መሰረት ያደረገ ጥቃት ብቻ አይደለም የሚያወሩት። በተቀናጀ ሁኔታ ማህበረሰብን ለማናጋትና ቤተሰብንም ለማውደም ስለተደረጉ ጥረቶችም ጭምር እንጂ አንዳንድ ጥቃት አድራሾች የቀሳውስት ሚስቶች ላይ አነጣጥረዋል። ሴቶችን በቤተሰቦቻቸው ፊት ጥቃት ይፈጽሙባቸዋል። ወይንም ደሞ በሴቶች አካል ላይ ጉዳት የሚያደርስ ከባድ የጭካኔ ጥቃት ፈጽመዋል።
ከመሰል ጥቃቶች ወዲያ በክልሉ የግብርና እንቅስቃሴ በውጉ እንዳይከናወን ግጭቱ በመከልከሉ የክልሉ ነዋሪዎች ወደ ረሃብ ቋፍ እየገፋቸው መሆኑን አውስተዋል። ዩናይትድ ስቴትስ ከማንም በላይ ለክልሉ ነዋሪዎች የሚሆን ሰብአዊ ድጋፍ እያቀረበች መሆኑን ያወሱት ምክትል አስተዳዳሪዋ የምግብ ድጋፍ ብቻውን ግን በትግራይ ክልል ያንዣበበውን ረሃብ ሊያስቀር እንደማይችል ተናግረዋል።
የምግብ ድጋፍ ብቻውን በትግራይ ክልል ረሃብ እንዳይፈጠር አይከላከልም። ረሃብን ለመከላከል የተቀናጀ የህብረተሰብ ጤና፣ ስነ ምግብና የንጽህና አጠባበቅ አገልግሎቶች ያስፈልጋሉ። በቂ ምግብ፣ ንጹህ ውሃና መሰረታዊ የጤናና የምገባ አገልግሎቶች በሌሉበት በምግብ እጥረት የተጎዱ አካሎች ውጤታማ በሆነ መልኩ ምግቡን ሊጠቀሙበት፣ በሽታን ሊከላከሉበት አይችሉም።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ USAID በክልሉ ውስጥ መጠነ ሰፊ ስራዎችን በተለያዩ ዘርፎች እየሰራ መሆኑን የተናገሩት የሰብአዊ ድጋፍ ቢሮው ምክትል አስተዳዳሪ ሳራ ቻርልስ ሀገሪቱ ለሰብአዊ ድጋፍ ሰራተኞች የምትሰጠው አጭር የቪዛ ወይንም የየለፍ ወረቀት ጊዜ በተፋላሚ ወገኖች ዘንድ የሰብአዊ ድጋፍ ሰራተኞችን በጠላትነት የማየት ሁኔታዎችና በቅርቡ የትግራይ ህዝቦች ነጻ አውጪ ግንባር ህወሓት በሽብርተኝነት መፈረጁ በሰብአዊ እንቅስቃሴያቸው ላይ የደቀኑትን ፈተና አውስተዋል። ረዳት አስተዳዳሪዋ በትግራይ የሰብአዊ ድጋፍ ጥያቄ ቢጨምርም ባለም አቀፉ ማህበረሰብ ዘንድ የቀረበው ገንዘብ አነስተኛ መሆኑን ጠቅሰው ለጋሾች ረሃብን ለመመከት ድጋፋቸው እንዲያሳድጉ ለማድረግ መስሪያ ቤታቸው ከውጭ ጉዳይ መስሪያ ቤት ጋር እየሰራ መሆኑን ተናግረዋል። ዩናይትድ ስቴትስ በ2021 የጎረጎሳውያኑ ዘመን የበጀት ዓመት 650 ሚሊዮን ዶላር ሰብአዊ ድጋፍ ለኢትዮጵያ ማድረጓን አስታውሰው በትግራይ ክልል ባለው ጦርነት ምክንያት ግን የ2021 የበጀት ዓመት ሰብአዊ ድጋፍ በ40% ሊጨምር እንደሚችል ገምተዋል። የኢትዮጵያ መንግስት በመድረኩ በቀረቡ ጉዳዮች ላይ ያለውን ምላሽ በቀጣይ መሰናዶዎች ለማካተት እንሞክራለን። ይበንዲ እንዳለ ኢትዮጵያ መንግስት ሰሞኑን የዩናይትድ ስቴትስ መንግስት ረመጃ ጣልቃ ገብነት ብሎ ከመጽራት ባሻገር በሁለቱ ሀገራት መካከለ ያለውን ግንኙነት ዳግም ለማጤን እንደሚያስገድደው ማስጠንቀቁ ይታወሳል። በኤርትራ መንግስት በኩል ኦፊሻላዊ ምላሽ ባይሰጥም የሀገሪቱ የመረጃ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ይህንን ብለዋል። ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እስከ ህግ መወሰኛው የውጭ ግንኙነት ኮሚቴና ሌሎች የዩናይትድ ስቴትስ መንግስት ቅርንጫፎች ድረስ ያለው የአፍሪካ ቀንድን የሚመለከት ወቅታዊ የሐሳብ ልውውጥ በአንድ ጠቅላይ ሐረግ የሚቀመጥ ነው። እሱም ህወሓትን ከቀሰቀሰው የክህደት ጥቃቱ ተወቃሽነት ማዳን፣ እንዲሁም ቅሪቶቹ ባንድም ሆነ በሌላ እንዲያንሰራሩ ማድረግ ነው ሲሉ ሰሞነኛውን ሂደት ተቃውመዋል። ወደ አንድ ጎን ያጋደለ አቀራረብ ከዓለም አቀፍ ህጎች ጋር የሚጣረስ መሆኑን ያነሱት የመረጃ ሚኒስትሩ ቀጠናዊ ሰላምና መረጋጋትን የሚጎዳ መሆኑንም ጠቁመዋል።
ሀብታሙ ስዩምን ለግሩም ዘገባው አመሰግናለሁ። አድማጮች፣ ተከታዩም ከኢትዮጵያ ጉዳይ ጋር ያቆየናል። የኒው ጀርዚው ዲሞክራት ሴናተር ባም መንዴዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባወጡት የጋራ መግለጫ የዩናይት ስቴትስ መንግስት ሰሞኑን የጣለው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ግን ያስፈልጋሉ፣ ዩናይትድ ስቴትስ በኢትዮጵያ ላይ መሬት የያዘ ያሉትን ውሳኔ ማሳለፍ ይኖርባታል ሲሉም ማሳሰባቸው ተመልክቷል። በሌላ በኩል የኦክላሆማው ሪፐብሊካን ሴናተር ጄምስ ማውንቴን ኤንሆፍ በበኩላቸው ሰሞኑን ከምክር ቤቱ ፊት ቀርበው በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው ዩናይትድ ስቴትስ መንግስት አሸባሪውን ህወሓትንና የኢትዮጵያን መንግስት በእኩል ዓይን ተመልክቶ ያስተላለፈው ውሳኔ ስህተት ነው ብለዋል። የህግ አውጪዎቹ በተለያዩ መድረኮች የሰጡትን አስተያየት የተከታተለው ደረጀ ደስታ ያጠናቀረውን ዘገባ ኤደን ገረመው እንዲህ ታቀርበዋለች።
ሁለቱ የምክር ቤት አባላት ሴኔተር ባብ መንደዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባጋራ በወጡት የአስተያየት መልእክታቸው በትግራይ ክልል እየተካሄደ ያለው ጦርነት ወደ 7 ወራት የተጠጋው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀደ የተገደሉ የጅምላ ፍጅቶችና ጾታዊና ጾታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቀሎች፣ ሌሎች የሰብአዊ መብት ጥሰቶችም ተፈጽመዋል ነው ያሉት ህግ አውጪዎቹ። ህጻናት ለእስርና ለጉልበት ብዝበዛ እየተዳረጉ ነው። የጤና ማዕከላትና ትምህርት ቤቶች፣ ዩኒቨርሲቲዎችና የስደተኛ ካምፖች ወይ ተዘርፏል ወይ ወድሟል። በዚህኛው የአፍሪካ ክፍል የምግብ እጥረት መኖሩ የታወቀ ቢሆንም አሁን ደግሞ ሂደቱ በመስተጓጎሉ ከፍተኛ የርሃብ ምልክት እየታየ ነው በማለት ደርሷል ያሉትን አደጋ ዘርዝረዋል። ይህልቂት ልክ በአንድ የጦርነት አጋጣሚ የተከሰተ ውጤት አድርገን የምንገልጸው አይደለም። አሁን እያየነው ያለነው በተቀናጀ ዘመቻ ሆን ተብሎ የሚፈጸም እያንዳንዱ ድርጊት ወደ ጦር ወንጀለኛነት ሊያድግ የሚችልና በሰው ልጆች የተፈጸመ ወንጀል ይመስላል ብለዋል። ህግ አውጪዎቹ በመግለጫቸው የኢትዮጵያ ግዛት በሆኑ ሌሎች ክልሎች ውስጥ እየተፈጸመ ያለው ስቃይም ባለም አቀፉ ማህበረሰብ በቂ ትኩረት አልተሰጠውም ብለዋል። በሀገሪቱ ትላልቅ በሆኑ ሁለቱ ብሔሮች በአማራና ኦሮሞ ሰላማዊ ዜጎች ላይ የሚደርሰው ጥቃትም እየተስፋፋ ነው። በሀገሪቱ ያሉት አነስ ያሉት የብሔር ክፍሎችም በተመሳሳይ ሁኔታ ለረጅም ጊዜ በመካከላቸው ባለው ሁኔታ ሳቢያ ጥቃት እየደረሰባቸው ነው። ይሁን እንጂ ከመንግስት ቁጥጥር ውጪ የሆኑ ታጣቂዎች መንግስት ደህንነት አካላትን የከፋፈሉ ሲሆን ተጠያቂነትም የሌለባቸው በመሆኑ ላለው ስቃይና መከራ አስተዋጽኦ አድርገዋል ብለዋል። መጪው የኢትዮጵያ ምርጫና አስመልክቶ ባሰፈሩት አስተያየታቸው ጥቂቶች መጪውን የኢትዮጵያ ብሔራዊ ምርጫ ነጻና ፍትሃዊ የመሆን እድል ይኖረዋል ብለው እንደሚያምኑ ገልጸው እየተስፋፉ ባሉ ግጭቶች ሳቢያ የምርጫ ቁሳቁሶቹ አቅርቦት ችግር በመኖሩ በተለያዩ የሀገሪቱ አካባቢዎች የሚኖሩት ብዙዎቹ ድምጻቸውን መስጠት እንዳይችሉ ያግዳቸዋል። የጠቅላይ ሚኒስትሩ ተቺዎችና ደጋፊዎቻቸው በእስር ላይ እንዲቆዩ የተደረጉ ሲሆን መንግስትም ሁልጊዜ ፍትህ የማግኘት ሂደቱንና መብታቸውን ሲነፍግ ቆይቷል። ቁልፍ የሆኑ የተቃዋሚ ፓርቲዎችም እንቅስቃሴያቸው ስለተገደበ ከምርጫው ሂደት ራሳቸውን ለማግለል ተገደዋል። በተጨማሪም ለህዝባዊ ውይይትና ለሚዲያ ተደራሽነት ያለው እድልም ወዲያውኑ የተዘጋ በመሆኑ ፍርሃትና ራስን ሳንሱር የማድረግ አዝማሚያን ፈጥሯል ብለዋል። ጠቅላይ ሚኒስትር አብይና ገዢ ፓርቲያቸው ብልጽግና ከነሱ በፊት እንደነበረው አምባገነን አስተዳደር ተመሳሳይ መንገድ መከተል እንደፈለጉ ግልጽ አድርገዋል ያሉት ህግ አውጪዎቹ ይህም በሀገሪቱ ለመጀመሪያ ጊዜ ተስፋ ተደርጎበት የነበረውና በየአምስት ዓመቱ የሚደረገውን እውነተኛ ዴሞክራሲያዊ ምርጫ ተስፋ እንዳይኖረው አድርገዋል ብለዋል። የባይደን አስተዳደርም የወቅቱን ሁኔታ ለመከታተል ያሉትን የዲፕሎማቲክ አማራጮችን ሁሉ አሰማርቷል። ፕሬዝዳንቱ፣ ምክትል ፕሬዝዳንቷ፣ የውጭ ጉዳይ ሚኒስትሩ፣ የብሔራዊ የደህንነት አማካሪ ከኢትዮጵያና በአካባቢው ካሉ አቻዎቻቸው ጋር ስለ ትግራዩ ግጭት ፖለቲካዊ መፍትሄ ለማምጣት እየሰሩ መሆኑን ገልጸዋል። አስተዳደሩ ለሰብአዊ እርዳታ እገዛ የሚሆን ወደ 305 ሚሊዮን ዶላር አዲስ የእርዳታ ገንዘብ መለገሱን አስታውሰው ከዋይት ሃውስ የተላኩ ልዩ መልእክተኞችም የአስተዳደሩን ዲፕሎማሲያዊ ጥረቶች ለመደገፍ በቅርቡ ወደ አፍሪካ መጓዛቸውን ጠቅሰዋል። እንዳለመታደል ሆኖ እነዚህ ሁሉ ጥረቶች የቀየሩት ነገር ጥቂት ሲሆን ግጭቱ ግን ተባብሶ ቀጥሏል በማለት የኢትዮጵያ መንግስት መፍትሄ የሚላቸው ነገሮች የማይሰሩ መሆናቸውን ግልጽ ቢሆንም በያዘው መንገድ በግትርነት ቀጥሎበታል። ስለዚህ የአሜሪካና አጋሮቿ የአስተዳደሩ የፖለቲካ ስሌት ወሳኝ በሆነ መንገድ መለወጥ የሚያስፈልግበት ጊዜ አሁን ነው። የባይደን አስተዳደር በትግራይ ያለውን ግፍና መከራ ለማስቆምም በቅርቡ ያወጣው የቪዛ እገዳ ጥሩ ጅምር ነው። ይሁን እንጂ ሌሎች ተጨማሪ ጠንካራ እርምጃዎችም ያስፈልጋሉ ብለዋል። ከሁሉም ነገር በፊት ቀድሞ መደረግ ያለበት የኤርትራ ጦር ከኢትዮጵያ በአስቸኳይ እንዲወጣ ማድረግ ነው። የባይደን አስተዳደር አንድ አይነት አስተሳሰብ ያላቸው ሀገራትን በማስተባበር በኤርትራ መንግስት ላይ ዓለም አቀፍ የጦር መሳሪያ ማዕቀብ የሚጣልበትን መንገድ መምራት ይኖርባቸዋል በማለትም አሳስበዋል። የባይደን አስተዳደር ለሰብአዊ መብት ጥሰት ተጠያቂ የሆኑትን የኤርትራ ባለስልጣናት ላይ የኢኮኖሚ ማዕቀብ ማድረግ ይኖርበታል። በኢትዮጵያ በኩልም ተሳታፊ በሆኑት ወገኖች ላይ ተመሳሳይ እርምጃ ሊወስድ ይገባል። አስተዳደሩ ከዓለም አቀፉ የፋይናንስ ተቋማት ወደ ኢትዮጵያ መንግስት የሚደረገው እርዳታ እንዳይሰጥም መቃወም ይኖርበታል። ለህዝብም ቀጥተኛ ጥቅም በሚሰጡ አገልግሎቶች እንደ ጤናና ትምህርት የመሳሰሉት ግን ከማዕቀቡ ነጻ መሆን አለባቸው። ይሁን እንጂ እነዚህ ተቋማት ግን በትግራይና በሌሎች የኢትዮጵያ አካባቢዎች የሚፈጸሙ ግፎች እስካሉ ድረስ የተለመደውን ነገር እያደረጉ እንዲቀጥሉ መፈቀድ አይኖርበትም ሲሉ አክለዋል ህግ አውጪዎቹ። እንዲሁም የኢኮኖሚ ማዕቀቡ ይህን ድርጊት በፈጸሙት ባስተባበሩት ወይም የሰብአዊ መብት ጥሰት እንዳይቆም ያደረጉትን የመንግስት ባለስልጣናትን ጨምሮ የህወሓት አባላትና ሌሎች ታጣቂ ቡድኖችም ላይ ተፈጻሚ መሆን አለበት። በተጨማሪም ሊያስከትለው የሚችለው የተወሳሰበ ነገር መኖሩ ግልጽ ቢሆንም ኢትዮጵያ ላይ የሚጣለው የጦር መሳሪያ ማዕቀብም ከአማራጮቹ ውጪ መሆን የለበትም ሲሉ አሳስበዋል። በመጨረሻም ዩናይትድ ስቴትስ አጋር ከሆኑ የአፍሪካ መሪዎችና በአካባቢው ከሚሰሩት ከተለያዩ ዘርፈ ብዙ ድርጅቶች ጋር የሰብአዊ መብት ጥሰት እንዳይኖር ተአማኒ ግልጽና ተጠያቂነት ያለበት አሰራር እንዲኖር ከማድረግም ውጭ አልፎም መስራት አለበት። የአፍሪካ ህብረትና ሌሎች ብሔራዊ ውይይት እንዲኖርም ሁኔታዎችን የማመቻቸት ሚና ሊጫወቱ ያስፈልጋል። ኢትዮጵያን በአካባቢው ለረጅም ጊዜና በቋሚነት የዩናይትድ ስቴትስን ጥቅም በማስጠበቅ ወሳኝ ሚና እንደነበራት የሚታወቅ በመሆኑ የኢትዮጵያ መንግስት ይህን ያቀረብነውን የመፍትሄ ሐሳብ ይቃወማል ብለን አንገምትም። ይሁን እንጂ እነዚህን ተግባራዊ አለማድረግ የሰላማዊ ዜጎችን ህይወት ዋጋ ያስከፍላል፣ አላስፈላጊ መከራንም ያመጣል፣ በሰብአዊ መብት አስከባሪነት ያለንን የቀዳሚነትንም ያሳጣናል ብለዋል። በመጨረሻም ፍላጎታችን እየወደቀ ካለ መንግስት ጋር በሚደረግ ትብብር አይሳካም። አገር ፈርሶ ከመጣ ጉዳት ይልቅ ግንኙነት ላይ የሚመጣ ጉዳት ይሻላል። ይህ በመተፈርስ ሀገር ላይ ከመነከፍለው ዋጋ እጅግ ያነሰ ነው። በጥንቃቄ የሚወሰድ እርምጃ ግልጽ ነው። ለሰላማዊ የበለጸገችና ዴሞክራቲክ ኢትዮጵያ የሚሆን መፍትሄ አሜሪካ ማሳየት አለባት በማለት አስተያየታቸውን ደምድመዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ኤርትራ መንግስት ባለስልጣኖች ላይ ይፋ ያደረገውን የቪዛ ገደቦችን የሚቃወሙ መሆኑን በመግለጽ አስተያየታቸውን የሰጡት ሌላው የምክር ቤት አባል ደግሞ የኦክላሃማው ሪፐብሊካን ሴኔተር ጀምስ ማውንቲን ኢንሆፍ ናቸው። ኢንሆፍ ሰሞኑን በምክር ቤቱ በሰጡት መግለጫቸው ከሁሉ በፊት ግልጽ ማድረግ የሚኖርብን ነገር በተለይ የኢትዮጵያ መንግስት በትግራይ ላለው ግጭት ሰላማዊ መፍትሄ ከመሻት ውጪ የምንፈልገው ሌላ ነገር አለመኖሩን ነው ብለዋል። ይሁን እንጂ አሉ ሴኔተሩ፣ ይህ አሸባሪ ድርጅት የሆነው ህወሓት ከኢትዮጵያ መንግስት ጋር በእኩል አይን እንዲታይ ተደርጓል። ያ ተቀባይነት የሌለውና ስህተትም ነው። ሁለቱ አንድ እንዲሆኑ አድርገን ነገሮችን ሁሉ በእኩል ማየታችን ያስቆጣል ብለዋል። ሴኔተሩ በመቀጠልም 100% እርግጠኛ መሆን እንዲቻልና ማንም ሰው በዚህ ጉዳይ የተሳሳተ ግምት እንዳይኖረው አንድ ነገር ግልጽ እንዲሆንልናገር፣ ይህ አሰቃቂ የሆነው የሰብአዊ መብት ጥሰት በአለማችን ምንም ስፍራ አይኖረውም። ጠቅላይ ሚኒስትር አብይ አህመድም ይህን በመንግስት ተቀባይነት የሌለውን ድርጊት የፈጸሙትን ተጠያቂ እንደሚሆኑ ግልጽ በማድረጋቸው እጅግ በጣም ኮርቻለሁ፣ የሚሆነውም ያ ነው ብለዋል። ኢትዮጵያን እዚህ ምክር ቤት ውስጥ ከኔ በላይ የሚያውቀው የለም ያሉት ሴኔተሩ ጥንታዊነቷና ነጻነቷን ጠብቃ ስለኖረችው ኢትዮጵያ ታሪክ እንደሚያውቁ ተናግሯል። ቀድሞ እንደ አውሮፓውያን አቆጣጠር በ1970ዎቹ መሪ ከነበሩት ከኮሎኔል መንግስቱ ኃይለማርያም ስርዓት እስከ ጠቅላይ ሚኒስትር መለስ ዜናዊ ከዛም ወዲህ እስከ ጠቅላይ ሚኒስትር ኃይለማርያም ድረስ ያሉትን ሁኔታዎችም አነሳስተዋል። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በደንብ እንደሚያውቋቸው የተናገሩት ሴኔተሩ መለስ ህይወታቸው እስካለፈበት የጎርጎሮሳውያኑ 2012 ዓመተ ምህረት ድረስ ዴሞክራሲን ለማስፋፋት መሞከራቸውንና አንዳንድ ለውጦችንም ማምጣታቸውን መስክረዋል። ጠቅላይ ሚኒስትር ኃይለማርያምም ብዙ ተጨባጭ ነገሮችን ማስመዝገባቸውን ጠቅሰው ከሳቸውም ሆነ ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኙበት ወቅት አብረው ጸሎት ማድረጋቸውን አስታውሰዋል። አሁን ስላለው ሁኔታም ሲያስረዱ ይሄ ሁኔታ እዚህ እንዴት እንደደረሰ ከስር መሰረቱ ላስረዳችሁ በማለት ኢትዮጵያን ከጎበኙበት ከ2005 ዓ.ም ጀምሮ የነበረውን ሁኔታ ዘርዝረው አስረድተዋል። 19 ያህል ጊዜ ወደ ኢትዮጵያ መመላለሳቸውንና ከጠቅላይ ሚኒስትሮች ከካቢኔ አባላትና ህግ አውጪዎች የቢዝነስ ሰዎችና የእርዳታ ሰራተኞች ጋር እንዲሁም በእነዚህ መካከል ካሉ ሰዎች ጋር መገናኘታቸውንም ተናግረዋል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም አብይ አህመድ ጠቅላይ ሚኒስትር ሆነው የተመረጡት ኢትዮጵያን ለ30 ዓመታት ያህል የገዛው ኢህአዴግ ላይ በተነሳው ተቃውሞ መሆኑን ገልጸው አዲስ አመራር በመትፈልግ ሀገር ወደ ስልጣን የመጡ መሆናቸውንም ተናግረዋል። አብይም እንደተመረጡ ገንቢ ለውጦችን ማምጣት መጀመራቸውን፣ እርቅ ለማስፈንና ሁሉም እኩሎች በማለፍ ሊበራል ዴሞክራቲክ ማሻሻያዎችን አምጥተዋል፣ ውጤትም ማስመዝግበዋል፣ የፖለቲካ እስረኞችና ጋዜጠኞችንም ከእስር ነጻ አውጥተዋል፣ ከኤርትራ ጋር ከአስርት ዓመታት ጦርነት በኋላ እርቅ በማውረዳቸው የኖቤል ተሸላሚ መሆናቸውንም ጠቅሰዋል። ኢህአዴግም በበላይነት ይመሩ የነበሩትን ከሰሜን የሀገሪቱ ክፍል ከትግራይ የሆኑት የህወሓት አባላት ነበሩ ብለዋል ሴኔተሩ። አያይዘውም ጠቅላይ ሚኒስትር አብይ ከትግራይ ክልል አካባቢ የመጡ ሰዎች ብቻ ሀገሪቱን የሚመሩበት ስርዓት ሳይሆን ሁሉን ያቀፈ አዲስ መንግስት ለማቋቋም ሲነሱ ህውሃቶች ደስተኛ አልሆኑም። ምክንያቱም ለአስርት ዓመታት ያዙትን ስልጣን የለቀቁ መሆኑን ተሰማቸው። ከኤርትራ ጋር በነበረው የሰላም ስምምነትም ደስተኞች አልነበሩም። ስለዚህ አሁን እንደተጎዱ ስለሚሰማቸው ሰላም አይፈልጉም ብለዋል። ሴኔተር ኢንሆፍ ማብራሪያቸውን በመቀጠል ህውሃቶች በዚህ የተነሳ እንደ አውሮፓውያን አቆጣጠር በ2019 ዓ.ም በአዲሱ መንግስት ውስጥም ሆነ ፓርቲ ውስጥ መሳተፍ የማይፈልጉ መሆኑን በመግለጽ አንዳንድ እርምጃዎችን መውሰድ ጀመሩ። በተከሰተው የኮሮና ቫይረስ ወረርሽኝ እንዲተላለፍ የተደረገው ብሔራዊ የምርጫ ሰሌዳን በመተላለፍ ከሌሎች ክልሎች ተለይተው የክልሉን ፓርላማ ለመቆጣጠር በመስከረም ወር ላይ የራሳቸውን ምርጫ አደረጉ ሲሉ ተናግረዋል። ሴኔተሩ አያይዘውም ከዛም በኋላ ካሸባሪው ህውሃት ጋር የተባበረው ሚሊሻ ባለፈው ጥቅምት በመቀሌ አቅራቢያ ያለውን የኢትዮጵያን ሰራዊት ጦር ሰፈር በማጥቃት በዚያ የነበረውን መሳሪያ ዘረፈ። ይህ ነገር እንደገና ግልጽ ላድርገውና የክልሉ ፓርቲ ህውሃት የመንግስት ጦር ሰፈርን አጠቃ፣ መንግስትም በአግባቡ ምላሹን ሰጠ ካሉ በኋላ ስለዚህ ከመጀመሪያው አሸባሪ የነበረው ወገን በደንብ የታጠቀ ስለነበረ እስካሁን ድረስ የተራዘመውን ውጊያ መልሶ እያካሄደ ነው ብለዋል። አሁን እየሆነ ያለው ነገር ይህ ነው የሚሉት ሴኔተር ኢንሆፍ መንግስታችን ሁለቱን በእኩል አይን መታየት የሌለባቸውን ወገኖች እኩል አስቀምጦ ማየቱ የሚገርመኝ ለዚህ ነው። አንደኛው የተመረጠ መንግስት ሲሆን ሌላኛው ስልጣኑን እንዲያጣ የተደረገ አሸባሪ ቡድን ነው ብለዋል። ስለዚህ የኢትዮጵያ መንግስት ይህን የተመዘገበውን ድርጊት አለመፈጸሙን በግልጽ አስተውቋል። ድርጊቱ ተቀባይነት የሌለው መሆኑንም ገልጾ ድርጊቱን የፈጸሙትን ተጠያቂ እንደሚሆኑ ተናግሯል። ስለዚህ እኛ አሜሪካኖች ኢትዮጵያን ማሳተፍና ዛሬ የምናየው ነገር ሁሉ እስከዛሬ ለአመታት ሲሰሩ የኖሩ ድርጊቶች ውጤት መሆኑን መረዳት አለብን። እነሱ ደህንነቷና አንድነቷ የተጠበቀ ሰላማዊትና የተረጋጋች ኢትዮጵያን ለመገንባት እየሰሩ ነው በማለት ስለዚህ ሰላም እንዴት አድርገው መልሰው ማስፈን እንደሚችሉ እንዴት አድርገን ልናግዛቸው እንደምንችልም ልናነጋግራቸው ያስፈልገናል ብለዋል። በመንግስታቸው ላይ የቪዛ ማዕቀብ መቅጣት ማለት ለዚህ ያበቃቸውን ታሪክ የማናውቅ ወይም በክልሎች መካከል ያለውን ልዩነት ውጤት መሆኑን መገንዘብ የማንችል ያስመስልብናል ያሉት ሴኔተር ኢንሆፍ በመጨረሻም ለጠቅላይ ሚኒስትር አብይና በኢትዮጵያ ለምትገኙ ወዳጆቻችን በሙሉ በቀጥታ ልነግራችሁ የምፈልገው ታሪካችሁን የምናውቅ ሁሉ ከእናንተው ጋር መሆናችንን መሆኑን ልገልጽላችሁ እወዳለሁ በማለት ንግግራቸውን ደምድመዋል። ለደረጀ ደስታ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ሰፋ ያለውን ወቅታዊ ዘገባ አዘጋጅቶ ያቀረበልንን ደረጀን ደስታንና ዝግጅትን ያሰማችንን ኤደን ገረመውን አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ ወደ ትግራይ ይወስድናል። በትግራይ ክልል ሽረ እንደስላሴ ከተማ ከተፈናቃዮች ማቆያዎች በወታደሮች ታፍነው ተወሰዱ የተባሉ ሰዎች ትናንት ማምሻውን መመለሳቸው ተገልጧል። በኢትዮጵያና ኤርትራ ወታደሮች ታፍነው ተወስደዋል የተባሉና ድብደባም ተፈጽሞብናል ያሉትን ጠቅሶ ሙልጌታ አጽብሃ ከመቀሌ ያጠናቀረውን ዘገባ አድርሶናል።
ሰኞ ግንቦት 16/2013 ዓ.ም ማታ የታጠቁ የኢትዮጵያና የኤርትራ ወታደሮች አፍነው እንደወሰዷቸውና ለ3 ቀናት ካቆዩዋቸው በኋላ ትናንት ማምሻውን እንደተለቀቁ ሁለት ስማቸው እንዳይገለጽ የፈለጉ በሽረ እንደስላሴ ከተማ ጸሐየ ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ገልጸዋል። ጸሐየና አዶን ፊቶ ከተባሉ ሁለት የተፈናቃይ ማዕከላት በወታደሮች ከተወሰዱ በኋላ ከከተማዋ ወደ አድ ዳዕሮ ከተማ በሚወስድ ጉና በተባለ ራሽ እንደቆዩ ነው የገለጹት። ጀርባቸውና ደረታቸው ላይ በዱላ በደረሰባቸው ድብደባ አሁን ተኝተው እንዳሉ የገለጹት አስተያየት የሰጡኝ ተፈናቃይ የጦር መሳሪያ የታጠቀ ወደ ማዕከሉ መግባት ባይፈቀድም ወታደሮቹ ግን ይህንን ጥሶ በጨለማ ገብተው አፍነው ወስደውናል ብለዋል።
አላሶፋት ወጥቶ በትርየ ደደው ወደ ትርጋ ወጣና ከትርጋ ወጥተው ደግሞ በፊትና በቀኝና በግራ በኋላ በስናፈርና በብሬን አጆነ ሰነ የታበ 3 ቀን የተነበት ነው። እሱ አላፈ ሰነበት ደግሞ ቃል እንደገና በ17 ደግሞ የተጠራ ነው ወጣና በቃ ምልሻ የነበርክ ብረት ብረት የታለ ጀምራ መደብደብ በቃ
ሌላ ጆሮአቸው ላይ በብትር ተመተው እየታከሙ መሆኑ የገለጹት በበኩላቸው 3 ቀን ታፍነው ቆይተው ከተለቀቁ በኋላ በተፈናቃይ ማዕከላት የነበሩ ተፈናቃዮች በስጋት ወደ ነዋሪው ህዝብና ወደ ገጠር ሸሽቶ ነው የተበቀን ብለዋል።
እንደዚህ ምዛት ተፈቀደው ሳይሆን መከላከያ ነበር ግን ወራቆት ይዞ ዝናን የሚከፋከፍ ነበር ወሳን ተረጫጭ ሲሆን ነበር።
ታፍነው የነበሩ 224 ሰዎች እንደነበሩ የገለጹት እስካሁን ያልተለቀቁ 4 ሰዎች አሉ ብለው እንደሚያምኑ ተናግረዋል። ሁለቱም ታፍነው እንደነበሩ የገለጹ ሰዎች በቀጣይ ስጋት አለን በማለት ነው የሚናገሩት።
ስጋት አለን በቃ እንግዲህ ይሄ ጉዳይ ሳይሆን አሁን ስፍራት በቃ ጫዋ እየበዛ ነው። በቀጣይ ደግሞ ስኳር አለ ስለላቸው ወደ ሱዳን ብለን ሸድነ ብለን ለቀይ መስቀል ጥያቄ እናስቀሩ ብለን የጠየቅነው ምላሽ ገና አልመጣም። ዝሮ ዝሮ በጣም ችግር ነው ያለ። እዚህ አንዳንድ ሰዎች አሁን በብዛት ስለሆነ ይፋ ሆነ አለም ላይ በጥቂት የማይታወቅ ግን 2-3 አያቋርጡም። በቃ በቀን በቀን
ይኸው መንግስት ሻዕቢያ ወስነው ቀን ከዚህ ቦታ አይተወጣም ብሎ ወስነው ቀን ማስቀመጥ አለብን። ከዚህ ተቋምጠው ህዝብ ትግራይ ካልሽግር ነው ያለት ቆርቆሮ ሰን መወሰን አለበት። ከንተወስደ ወይ እርምጃ መውሰድ አለበት ወይ አንድ ማድረግ አለበት።
የተባበሩት መንግስታት በትናንትናው ዕለት በቃል አቀባዩ በኩል እንደገለጸው ከ12000 በላይ ተፈናቃዮች ተጠልለው ከሚገኙባቸው ፀሐይና አድወንፊቶ የተፈናቃይ ማዕከላት ከ200 በላይ ተፈናቃዮች በወታደሮች ታፍነው ተወስደዋል፣ በአስቸኳይ ሊለቀቁ ይገባል ብሎ ነበር። በጉዳዩ ከትግራይ ክልል ጊዜያዊ አስተዳደር እንዲሁም ከፌደራል መንግስት አመራሮች መልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የኤርትራ መንግስት ቃል አቀባዩ አቶ የማነ ገብረ መስቀል ግን ሰራዊታቸው ተፈናቃይ ማዕከላት ቶም ሰዎች አፍኖ የሚወስድበት ምክንያት የለውም የሚል ምላሽ ሰጥተው እንደነበር ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታን ለዘገባው አመሰግናለሁ። አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመለሳል። የኢፌዴሪ ጠቅላይ አቃቤ ሕግ ዶክተር ጌሪዮን ጢሞቴዎስ ትናንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስት ጉዳዮች እንዲሁም ሕገ መንግስት ወንጀል ችሎት ቀርበው ጥፋተኛ ተብለዋል። ጠቅላይ አቃቤ ሕግ ክስ ቀረበባቸው በእስር ላይ ከሚገኙ ተከሳሾች እነ አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሐምዛ ቦረና የሕክምና አገልግሎት እንዲያገኙ ችሎቱ የሰጠውን ትዕዛዝ አድናቅፈዋል በሚል መሆኑን የእስረኞቹን ጠበቃ አነጋግራ ፀሐይ ዳምጠው ተከታዩን አድርሳናለች።
ከአስር ወራት በፊት ተጠርጥረው በእስር ቤት የሚገኙና የክስ ሂደታቸውን እየተከታተሉ የሚገኙ አቶ ጀዋር መሐመድ፣ አቶ በቀለ ገርባና ሐምዛ አዳኔ ወይም ቦረና በጠና ታመው የሕክምና አገልግሎት በላንድማርክ ጠቅላላ ሆስፒታል እንዲያገኙ ፌደራል ከፍተኛ ፍርድ ቤት የሰጠውን ትዕዛዝ ወደ ጎን ትተው ወደ ጦር ኃይሎች ሆስፒታል እንዲወሰዱ በጻፉት ደብዳቤ ነው ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስ ፍርድ ቤት የቀረቡት ሲሉ የአቶ ጀዋር መሐመድ ጠበቃ አቶ ሚልኪያስ ቡልቻ ገልጸዋል።
ተከበሩ የኢፌዴሪ ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ለፍርድ ቤት የቀረቡት ከዚህ በፊት እነ አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ ቦረና የፌዴራል ከፍተኛ ፍርድ ቤት አንደኛ ምድብ ችሎት የጸረ ሽብርና ሕገ መንግስታዊ ችሎት ላንድማርክ ሆስፒታል እንዲታከሙ ብይን በሰጠው ጊዜ ዶክተር ጌዲዮን ጢሞቴዎስ ብይኑን ወደ ጎን በመተው የማረሚያ ቤት ኃላፊዎች በጻፉት ደብዳቤ ተጠርጣሪዎችን ወይም ጀዋሪን ላንድማርክ ሆስፒታል ሳይሆን ጦር ኃይሎች ሆስፒታል እንዲወስዱ አቅጣጫ ሰጥቶ ደብዳቤ ጽፎ የፍርድ ቤቱን ስልጣን እንዳይቀበሉ ትዕዛዝ በማስተላለፋቸው በቀረበባቸው ቅሬታና አቤቱታ ነው። እሱ ላይ ፍርድ ቤቱ ቀርቦ እንዲያስረዱ ነው ጥሪ የተደረገላቸው። በተደጋጋሚ ከዚህ በፊት 2-3 ጊዜ ጥሪ ተደርጎላቸው ሳይቀርቡ ቀርቶ ዛሬ ግን ቀርበዋል።
በትናንትናው የችሎት ውሎም በዶክተር ጌዲዮንና በታሳሪዎቹ ጠበቆች መካከል የተደረገውን ክርክር እንዲህ አብራርቷል አቶ ሚልኪያስ።
ሲቀርቡ ፍርድ ቤቱ በምን ምክንያት ደብዳቤውን እንደጻፉና የፍርድ ቤት ለምን እንዳላከበሩ ምክንያት ካለ እንዲያስረዱ በሚል እድል ሰጧቸው። እሳቸውም በሰጡት ምላሽ በዛ ቀን ደብዳቤውን እንዲጽፍ ያስገደደኝ አንደኛ እዛ አካባቢ የጸጥታ ችግር አለ፣ የህዝብ ጥቅም ይነካል፣ እንደውም ለፍርድ ቤቱ ቀርቤን ለማስረዳት ጊዜ አልነበረንም። 10 ሰዓት ላይ ወደ ሕክምናው ላይ ወጡ ስለነበረ እኔ ደግሞ ተጋረጠውን አደጋ እንዲቀር ለማድረግ የግድ መጽሐፍ ነበረብኝ። ያደረግኩት ለህዝብ ጥቅም ነው እንጂ እነሱን ለመጉዳት አይደለም። ይግባኝም ጠይቀን ብይኑን አሽሬን ለመጠየቅም ጊዜ ስላላገኘን እናው በምን ነው እሳቸው ሀሳብ የሰጡት። በእኛ በኩል ደግሞ መልስ ሰጥተን ነበር። በጠቅላይ አቃቢ ህጉ የቀረበው ምላሽ አንድም ህጋዊ የሚባል ምክንያት አይደለም፣ የፍርድ ቤቱ ትዕዛዝ እንዳይፈጸም የሚያደርገው ማንኛውም ምክንያት ጠቅላይ አቃቢ ህግ ስልጣን የለውም። ከዚህ ውጭ የቀረበው ምክንያቶች ራሱ የጸጥታ ችግር መኖሩ በወቅቱም አላረጋገጡም። ችሎት እንደ መድፈር የሚቆጠር ተግባር ነው የፈጸሙት። በተጨማሪም ደግሞ እሳቸው ህግ ማስፈጸሚያ የመጨረሻ ሰው ሆኖ እያለ እነሱ የሚያስተላልፉት መልእክት ከስራቸው ያሉት የተለያዩ ደረጃ ያሉት ኃላፊዎች ላይ ህግን አለማክበር መልእክት የሚያስተላልፍ በመሆኑ ድርጊቱ በጣም ከፍተኛ ህገ ወጥነት ያለው ነው በሚል ተከራክረናል።
ግራ ቀኝ የሰማው የፌዴራል ከፍተኛ ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ውሳኔ አስተላልፈዋል ሲሉ የታሳሪዎቹ ጠበቃ ተናግረዋል።
ፍርድ ቤቱም የእኛን ክርክር በመቀበል ጠቅላይ አቃቤ ህጉ ዶክተር ጌዲዮን ጢሞቴዎስ የፍርድ ቤቱን ትዕዛዝ እንዳይከበር የጻፉት ደብዳቤ ህገወጥ ነው በሚል ጥፋተኛ ተብለዋል። ነገር ግን ቅጣትን በተመለከተ 3 አይነት ቅጣት ነው ያለ በኢትዮጵያ ወንጀል ህግ። አንዱ የእስር ቅጣት ሲሆን፣ ሁለተኛው የገንዘብ መቀጮ ነው። ሌሎቹ ቅጣት አይነቶች ደግሞ ተግሳጽ፣ ምክር እና በማስጠንቀቂያ የሚታለፉ ናቸው። ስለዚህ ጥፋተኛ ተብሎ ነገር ግን ቅጣትን በተመለከተ በከፍተኛ በብርድ ማስጠንቀቂያ እና ተግሳጽ አልፏቸዋል ማለት ነው። ነገር ግን ላደረጉት ድርጊት ጥፋተኛ ተብሎ
በፍርድ ቤቱ ውሎ ላይ ከጠቅላይ አቃቤ ህግ ጽህፈት ቤት አስተያየት እንዲሰጥ የአሜሪካ ድምጽ በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ አሁን ባለው ምንዛሪ ከ71.4 ቢሊዮን ብር በላይ የወጣበት የአዋሽ ኮምቦልቻ ሐራ ገበያ ባቡር ስራ ፕሮጀክት ግንባታና የመስመር የመዘርጋት ስራ ቢጠናቀቅም በኃይል አቅርቦት እጥረት አገልግሎት መስጠት ያለመቻሉን የፕሮጀክቱ ስራ አመራር አስታውቋል። የተባለው ስራ አለመጀመር በብዙ ሚሊዮን ብር ለሚገመት ንብረት ብልሽትና ለዘረፋ ጭምር እንዲጋለጥ ምክንያት ሆኗል ነው የተባለው። የኢትዮጵያ ኤሌክትሪክ ኃይል የኃይል አቅርቦት ስራው የተጓተተው ከመንግስት በኩል አስፈላጊው ገንዘብ እስኪለቀቅና ከዋስትና ሂደት ጋር በተያያዙ ጉዳዮች ነው ይላል። የኃይል አቅርቦት ስራው ከሰኔ ወር መጨረሻ ጀምሮ ለማካሄድ መታቀዱንም አመልክቷል። ጉዳዩን የተከታተለው ዘጋቢያችን መስፍን አራጌ ተከታዩን አጠናቅሯል።
ኢትዮጵያ ውስጥ ከታላቁ ህዳሴ ግድብ ቀጥሎ ግዙፍ የተባለለትና ከ71.4 ቢሊዮን ብር በላይ ወጪ የተደረገበት የአዋሽ ኮምቦልቻ ሐራ ገበያ ባቡር ስራ ፕሮጀክት በሁለት ምዕራፎች ነው እየተሰራ ያለው። ከአዋሽ እስከ ኮምቦልቻ ያለውና 270 ኪሎ ሜትር የሚረዝመው የመጀመሪያው ምዕራፍ ሙሉ በሙሉ ሲጠናቀቅ፣ ከኮምቦልቻ እስከ ሐራ ገበያ ወልዲያ ያለው 122 ኪሎ ሜትር ደግሞ 83% መጠናቀቁን የፕሮጀክቱ ማኔጀር ኢንጂነር አብዱል ከሪም መሐመድ ገልጸዋል።
ፕሮጀክት ቢሰራ ነገ አዋጭ ነው። የትራንስፖርት ችግሩንም በአገሪቱ ላይ ይቀርፋል ያቃደራል ተብሎ ነው ወደ ስራ የተገባው። ሙሉ ለሙሉ ስራ ሲጀምር 26 ባቡሮችን በቀን ያስተናግዳል ተብሎ የሚታሰበው 6ቱ የሰው ሲሆን 20ው ደግሞ የእቃ ነው። ወደ ባቡር አንድ ጊዜ እስከ 1350 ቶን ጭኖ የማምጣት አቅም አለው። ይህ ማለት በአንድ ጊዜ 60 ዩሮ ትራከሮች ከነተሰቢያቸው ያመጡት የነበረውን በአንድ ባቡር የማምጣት አቅም አለው ማለት ነው።
በስድስቱ የሰው ማጓጓዣ ባቡሮች ደግሞ በቀን ከ4300 በላይ ሰዎችን ማጓጓዝ ይቻላል። እንደ ኢንጂነሩ ስራው ሙሉ በሙሉ የተጠናቀቀው ከአዋሽ እስከ ኮምቦልቻ ያለው 270 ኪሎ ሜትር በኃይል አቅርቦት እጥረት አገልግሎት ሳይሰጥ 2 ዓመታት ተቆጥረዋል። ከኮምቦልቻ ሐራ ገበያ ወልዲያ ያለውን ደግሞ የሙከራ ተግባር ለመፈጸም አልተቻለም። ይህ ደግሞ ብዙ የተባለለት ፕሮጀክት በተባለለት ልክ ወደ ስራ እንዳይገባ እንቅፋት ፈጥሮበታል ይላሉ ኢንጂነር አብዱል ከሪም።
አገሪቱ በአንድ በኩል የትራንስፖርት ችግርን መቅረፍ ስንችል አለመቅረፋችን አንዳንድ ችግር ነው። በሁለተኛ ደግሞ ይህ ኢንፍራስትራክቸር ኦልሬዲ መሬት ላይ ነው ያለው፣ ተገንብቷል። ያለ አገልግሎቱ እንግዲህ ወደ 2 ዓመት ነው እየጠበቀ ያለው። በአሁኑ ሰዓት 2ኛውን እያስቆጠረ ነው ያለ አገልግሎት። በዚህ በ2 ዓመት ውስጥ አመት 365 ቀኖች አሉ። ወደ 2 ዓመት እንግዲህ ቀይረው ደግሞ ይህን ያህል ቀናት የእቃም ሆነ የሰውን የማጓጓዝ እየቻለን አለመቻላችን አገሪቱን ያከለለ ብዙ ነገር እንዳጣችን ያሳይ ነው ማለት ነው።
የውጭ ምንዛሬን በማዳን ጉልህ ድርሻ በረከታል የተባለለት የባቡር አካላት ጥገናና ማምረቻ ማዕከልም ከራሱ አልፎ ለሌሎች ኢንዱስትሪዎች ሊያበረክት የሚችል አስተዋጽኦ በኃይለ ጥረቱ ምክንያት ተገጥቷል። እንደ ማዕከሉ አስተባባሪ ኢንጂነር ተክለ ብርሃን አበበ
የኢትዮጵያ ሀብት ነው ይህን ያክል ማሽን ዘመናዊ ማሽን ተጠቅመዚ የኢትዮጵያ ሀብት ታችና ሁለተኛ ደግሞ አሁን በኢትዮጵያ ያለው የባቡር ዘርፍ ያሉትን ሜንቴንስ ጥገና ሲያርጉት ከውጭ ሀገር ሄደን ጥገና ጠግነም ይመጡት አሁን ስለዚህ ማስቀረት እንዲችል ነበር ይሄ ቢጀን። ሁለተኛ ደግሞ እዚህ ያሉ የኢንዱስትሪ ዞኖች አሉ የነሱም ፓርቶች ቢበላሽ ከውጭ ሀገር ነው ኢምፖርት የሚያመጡ አንደኛው ታይም ወስድባቸዋል እዛ ደርሰው ለመምጣት ሁለተኛ ፎሬን ካራሱ እንዲጨምር ነበር እዚህ ቢመረጥ ብዙ ነገር እናስቀር
የውጭ ምንዛሬውን
እናስቀረው ነበር።
ፕሮጀክቱ ስራ ባለመጀመሩ ምክንያት ቀላል የማይባል ሀብት ለብልሽትና ለዘረፋ ተጋልጧል የሚሉት ደግሞ የኤሌክትሪክ መካኒካል ስራዎች ዘርፍ ኃላፊው ኢንጂነር ጥበቡ ዳይት ናቸው።
ብዙ የሀገር ሀብት የፈሰሰበት በዶላር የገቡ ቃዎች እየተሰረቁና እየተቆረጡብን ይገኛሉ እየተበላሹብን ይገኛሉ።
መንገዳችን ላይ ገመዶች ተቆርጠው አይተናል። አንድ ቦታ ላይ መቆረጡ የሚያሳድረው ተጽዕኖ ምንድነው?
አንድ ሜትር ብትቆርጥ ራሱ እስከ 2 ኪሎ ሜትር ነው መቀየር ያለብን። ያ ትልቅ ወጪ ነው ትልቅ ክሳራ ነው ለኮንትራክተሩም ለሀገሪቱም ለኢትዮጵያ ምድር ባቡር ኮርፖሬሽን ትልቅ ክሳራ።
በብድር በተገኘ ገንዘብ የሚገነባን ፕሮጀክት በተገቢው ጊዜ ስራ ለማስጀመር ለሌላ አገራዊ ኪሳራ እንደሚዳርግ የፕሮጀክቱ ዘርፍ ስራ አስኪያጅ ኢንጂነር ሻሎም አሽሮ ገልጸዋል።
ይህ ወደ አገልግሎት ባለመዋሉ በስራ ተቋራጭ እጅ ነው ነው መሰረተ ልማቱ በዚህም ስራ ተቋራጭ የሚያቀርባቸው የገበኛል ጥያቄዎች ይኖራሉ በተገቢው ጊዜ ባለመረከባችን ማለት።
በስራ ላይ የተሰማሩት ኢንጂነሮች እንደ ዜጋ ለሀገራቸው ማበርከት የሚገባቸው እውቀት ፍሬ አፍርቶ ባለማየታቸው ቁጭት ውስጥ እንዳስገባቸው ይናገራሉ። ኃይል የማቅረብ የስምምነት ግዴታ የለብኝም ሲል በነበረው የኢትዮጵያ ኤሌክትሪክ ኃይልና ኃይል ማቅረብ አለብህ በሚለው የባቡር ስራ ፕሮጀክት መካከል የተፈጠረው ሰጣ ገባ በመንግስት ጣልቃ ገብነት ተፈቶ ከኢትዮጵያ ኤሌክትሪክ ኃይል ጋር ስምምነት ቢደረስም ስራው ሳይጀምር አንድ አመት ተሻግሯል።
ኃይል አቅርቦትን በሚመለከት በእናንተም አንድ ጊዜ ዘግባችሁታል የነበረውን ችግር ያው መንግስት ጣልቃ ገብቶ አቅጣጫ ሰጥቶበታል ባለቤት እንዲኖረው አድርጓል። ይህን ስራ ባለቤቱም እንግዲህ ኢትዮጵያ ኤሌክትሪክ ኃይል ነው። ይህ ነገር መፍትሄ ከተሰጠው አመት አልፎታል። ተቋሙም ኮንትራክተር መረጣውን ካደረገ ሙስሱም አንድ አመት ሊሞላው ነው።
ፕሮጀክቱን እንዲሆን መሬቱን ጉልበቱን ጊዜውንና ተስፋውን ለሰጠ ህዝብ ይሄ አይገባውም ይላሉ የኮምቦልቻ ከተማ ነዋሪው ዋሱ መሐመድ።
አርሶ አደሩ ጭምር መሬት በመልቀቅ የሚፈርስ ቤት ካለ እሱን በማፍረስ በተለያዩ ነገሮች ፕሮጀክቱን በማገዝ ነው ማህበረሰቡ እየነበረው። አንዳንድ ጊዜም አስገራሚ ነገር ይመስለናል በአጠቃላይ ወይ ፕሮጀክቱን ማንሳት አለበለዚያ ደግሞ ውድመት ላይ ያሉ ንብረቶችን ወነሱ ወደሚፈልጉት ወይም ወስዶ ቢያለሟቸው የተሻለ ነገር ነው። በኤሌክትሪኩ ምክንያት እየመጣ ያለው እየወደመ ያለው ንብረት በጣም ያሳዝነናል። በፕሮጀክቱ ላይ እየደረሰ ያለው ኪሳራ
በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተሩ ሞገስ መኮንን ከዲዛይን ክለሳ ጀምሮ እስከ መስክ ቅኝት ስራዎች መሰራታቸውንና ወደ ቦታው በማቅናት ስራውን እውን ለማድረግ እንቅስቃሴ ተጀምሯል ይላሉ። ይሁን እንጂ ስራው በተለያዩ ምክንያቶች መጓተቱን አምነዋል።
ኤልሲ የተከፈተ በኢትዮጵያ ንግድ ባንክ ነው እና ደግሞ ያመጣው ተቋራጩ ከቻይና ያለ ባንክ ከአዋሽ ጋር ባለው ግንኙነት የአዋሽ ባንክ ዋስትና ይዞ መጥቶ ነበር። ፕሮጀክቱን እንደ ውሉ መፈጸም ባይችሉ እና የሚወረስ ገንዘብ ቢኖር ለኤልሲው ኔጋ ተከፍቶ ተጠቃሚ የሚሆነው ሌላ ባንክ ነው የሚል ህጋዊ የሆነ ምክንያት ስለመጣ ዋስትናው በንግድ ባንክ በኩል እንዲሆን የሚያደርግ ስራ ሲሰራ ቆይቶ እሱ አሁን ተስተካክሎ አልቋል ማለት ነው።
ኮሚኒኬሽን ዳይሬክተሩ እስከ ሰኔ መጨረሻ ስራው ሊጀምር ይችላል የሚል እምነት አላቸው። የአሜሪካ ድምጽ ሬዲዮ ሁኔታውን በመከታተል የፕሮጀክቱን ሂደት ለአድማጩ የሚያቀርብ መሆኑን ከወዲሁ ያስታውቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው አመሰግናለሁ። አድማጮች የመጨረሻው የያዝነው ወር በተለይ በሰሜንና መካከለኛ ኢትዮጵያ ውስጥ በሚገኙ ስፍራዎች እርሻ የሚጀመርበትና ዘር መዝራት የሚከናወንበት ወቅት መሆኑን ያስታውሳል። ለመሆኑ በአካባቢው የሚካሄደው ጦርነትና ሌሎች ተፈጥሯዊ እንዲሁም ሰው ሰራሽ ፈታኝ ክስተቶች በተፈራረቁበት የትግራይ ክልል ያለው ወቅታዊ የግብርና ነክ እንቅስቃሴ ምን ይመስላል የሚሉ ጥያቄዎችን ይዞ ከትግራይ ክልል ጊዜያዊ አስተዳደርና የግብርና ቢሮ ኃላፊ ዶክተር አባዲ ግርማይ ጋር ቆይታ ያደረገው የትግርኛ አገልግሎት ባልደረባችን ገብረ መድን ያጠናቀረውን ዘገባ ሀብታሙ ስዩም ያሰማናል።
ዶክተር አባዲ ግርማ የተፈጥሮ ሀብት የአየር ሁኔታና የመሬት መረጃ ጂኦ ኢንፎርሜሽን አጥኚ ናቸው። ቀደም ሲል የትግራይ የእርሻ ምርምር ኢንስቲትዩት ተመራማሪ በመሆን ሰርተዋል። በአሁኑ ወቅት በጊዜያዊው የትግራይ አስተዳደር ውስጥ የክልሉ የግብርና ቢሮ ኃላፊ ሆነው እየሰሩም ይገኛሉ። ባለፈው ዓመት በክልሉ ከተከሰተው የአንበጣ መንጋ ወረርሽኝ ጋር ተዳምሮ በዚህ ዓመት የተከሰተው ጦርነት እየፈጠረ ያለውን ተግዳሮት እንደሚከተለው ያስረዳሉ።
አረስታይውን መርሲ ክብር ካለኝ አውደማ ተበትኑ ተመዛቢሉ ሲላብ ገዛው ምርቱን
ገበሬው ምርቱ ሊሰበሰብ አልቻለም። ተበትኗል፣ ተፈናቅሏል። ምርቱም ግማሹ ተቃጥሏል፣ ግማሹ ደግሞ ተዘርፏል። በአጠቃላይ በትግራይ ያለው ሁኔታ በጣም ያሳዝናል። ህዝባችን በታላቅ ስቃይ ነው ያለው። ልጅና ወላጅ ተለያይተው ቤተሰብ የተበታተነበት ሁኔታ ነው ያለው። በተለይም የምዕራብ ትግራይ ዞን ህዝብ ተፈናቅሎ አብዛኛው በመጠለያ ቦታ ይገኛል። የትግራይ ሁኔታ በቃላት ከሚገልጹት በላይ አሳዛኝ ነው።
የትግራይ ክልል የግብርና ሁኔታ 80% የክልሉን ነዋሪ የሚመለከት መሆኑን የሚናገሩት ዶክተር አባዲ ቀደም ብሎ ከተከሰተው የአንበጣ መንጋ የተረፈው የተወሰነ ምርት አብዛኛው ለዝርፊያና ቃጠሎ መዳረጉን ተናግረዋል። የታረዱና የተቃጠሉ የቤት እንስሳቶች በአንዳንድ ስፍራዎች የፍራፍሬና አትክልት ማሳዎችን የመውደም፣ ደኖችን እየጨፈጨፉ ወደ ከሰል ምርት የመቀየር ድርጊት መፈጸሙን ይናገራሉ። ገበሬዎች እርሻ እንዳያርሱ የተከለከሉባቸው ስፍራዎችም አሉ ባይ ናቸው የግብርና ቢሮ ኃላፊ።
እኔ በግልጽ ነው የምነግርህ፣ ከማንም ጋር የፖለቲካ ትስስር የለኝም። ሳይንቲስት ነኝ። ትግራይን ገበሬዎችን ለማገዝ ነው የገባሁት። የኤርትራ ጦር በተቀጣጠራቸው አካባቢዎች በአብዛኛው ገበሬዎችን እንዳታርሱ ይሏቸዋል። ምርታቸው ሳይቀርም እየተዘረፈ ነው። ትልቅ ችግር ላይ ናቸው። ባለፉት 10 ቀናት ስለዚህ ጉዳይ መረጃ የለኝም። ግን ሌላው ቀርቶ ቀንበርና ሞፈር እየተሰበረ እየተቃጠለ ነው ያለው። በአጠቃላይ እህልም ሆነ እንስሳት በሙሉ እየተዘረፈ እየተወሰደ ነው። በአብዛኛው ይህን የሚፈጽመው የኤርትራ ጦር ሰራዊት ነው።
ዶክተር አባዲ የተናገሩትን በሚደግፍ መልኩ ቪኦኤ ባለፈው ሰኞ ያነጋገራቸውና በመካከለኛው የትግራይ ዞን ናአዴር አዴት ወረዳ አዲ ሁጻ በተባለ ቦታ የሚኖሩት ለደህንነታቸው በመስጋት ስማቸው እንዳይጠቀስ የፈለጉ አንድ አርሶ አደር ከአክሱም ከተማ ይህንን ብለዋል።
ወደዚህ ከመጣን 15 ቀናት ሆኖናል። የአዝመራ ወቅት ነበር። በሬዎቻችሁ ካልፈታችሁ እያሉ እርምጃ መውሰድ ሲጀምሩ ተፈናቅለን መጣን። ህብረተሰቡን ማረስና ዘር መዝራት ሲጀምር ሰራዊቱ ወደ ገጠር ሲበተን ማምለጥ የቻል አምልጠናል። የኤርትራ ሰራዊት አባላት ናቸው አስፈትተው ያባረሩን። እኔን አልያዙኝም። እዛ ሲደርሱ በሬዎቹ እየተጠመዱ ትቻቸው ሮጬ ሸሸው። ገበሬዎቹን መምታት ሲጀምሩ ወጣት ስለሆንኩ ይገድሉኛል ብዬ ሮጬ አመለጥኩኝ። ሌሎች ግን ይዘው እንዳያርሱ አስፈቷቸው።
አፋጣኝ እርምጃዎች ካልተወሰዱ ከ3-5 ዓመታት ውስጥ አሳዛኝ ነገር ሊፈጠር እንደሚችል የሚያስጠነቅቁት ዶክተር አባዲ የበጀት እጥረት ቢኖርም በክረምት ውስጥ እርሻን ለማስጀመር በጦርነቱ የወደሙና የተዘረፉ የወረዳ ግብርና ቢሮዎችን መልሶ ለማደራጀት ሰራተኞችን ወደ ነበሩበት ለመመለስ በተወሰነ መልኩ እየተሰራ እንደሆነ ይናገራሉ። የማዳበሪያ ስርጭትን በተመለከተ ይህንን ብለዋል።
ማዳበሪያ በጣም ወሳኝ ስለሆነ የክልሉ መንግስት ዋስትና ሰጥቶን 800 ሺህ ኩንታል ማዳበሪያ ወደ ትግራይ ለማምጣት ጨርሰናል። እስካሁን 220 ሺህ ኩንታል ወደ ክልሉ ገብቷል። ቀሪውም ይገባል የሚል እምነት አለኝ። እስካሁን ያስገባነው ወደ ገበሬው ማቅረብ ጀምረናል።
የትግራይ ክልል ግብርና ቢሮ ኃላፊ ዶክተር አባዲ ግርማይ በክልሉ ውስጥ የገጠሙ ግብርናውን የሚመለከቱ ችግሮችን ለመቅረፍ ከአጋር ድርጅቶችና ሌሎች አካላት እርዳታ ለማስተባበር እንደጣሩና ከብዙዎቹም መልካም መልስ ማግኘታቸውን ይገልጻሉ። በቅርቡ በተወሰኑ ቦታዎች ማረስና መዝራት የጀመሩ አርሶ አደሮች መኖራቸውንም ጠቁመዋል። በትራክተር እርሻ ማገዝ፣ ከለጋሾች በተገኘ ገንዘብ 90 ሺህ ኩንታል ዘር ለመግዛት መንቀሳቀሳቸው ከተጠቀሱት የቢሮአቸው ጥረቶች መካከል ናቸው። እስካሁን 12 ሺህ ኩንታል ዘር በእጃቸው መግባቱን የሚናገሩት ኃላፊው ትልቁ ፈተና ዘርና ማዳበሪያን ማጓጓዝ እንደሆነና አብዛኞቹ ሾፌሮች ከመሃል አገር ወደ ትግራይ ለመምጣት አይፈልጉም። በተጨማሪም ማዳበሪያው ጅቡቲ ወደብ ላይ ነው ያለው። ይህም በአጠቃላይ የሀገሪቱ ችግር ነው ይላሉ። ስለ ማዳበሪያም ይሁን ዘር ሲያስቡ ምዕራብ ትግራይና ደቡብ ትግራይን ጨምሮ ለማከፋፈል በእቅድ ላይ እንዳለ ገልጸዋል። ከምዕራብ ትግራይ ህዝብ 65% የሚሆነው ወደ 550 ሺህ የሚጠጋ ህዝብ ተፈናቅሎ ሽረ ላይ እንደሚገኝም ገልጸዋል። የትግራይ ክልል ግዛዊ ምክትል አስተዳዳሪ ባለፈው ሳምንት ለመንግስት ሚዲያ በሰጡት መግለጫ ዘር ወደ ትግራይ እንዳይገባ ስለመከልከሉ ገልጸው ነበር። ለመሆኑ አሁን ማዳበሪያና ዘር ወደ ትግራይ ስለማስገባት ያለው ሁኔታ በምን ላይ ይገኛል? ዶክተር አባዲ ይህንን መልሰዋል።
እዚህ ኦሮሚያ ክልላዊ መንግስት ለዓለምና ዘሬ በዛጋጣሚ ከመስሉ የደል ሰለሰሽ
የተባለው ዘር የኦሮሚያ ክልል መንግስት የሰጠን ዘር ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ። 3758 ኩንታል ነው ያገዘን። ቆቦ ላይ እንደደረሱ እዛ ያሉ ጠባቂዎች ሊያሳልፏቸው ፈቃደኞች አልነበሩም። በስንት ትግል አሳልፈናል። ከዚያ በኋላ ብዙ ችግር የለም። ወደፊት ምን እንደሚያጋጥመን ግን አናውቅም።
ዶክተር አባዲ በጦርነቱ ምክንያት በአስቸጋሪ ሁኔታዎች ውስጥ ላለው የትግራይ ገበሬ ከስራ ባልደረቦቻቸው ጋር በመሆን ከአጋር ድርጅቶች ወደ 830 ሚሊዮን ብር ማስተባበራቸውን የሚናገሩት ዶክተር አባዲ ለተደረገው እገዛ ምስጋና አቅርበዋል። መንግስት ሊኖር የሚችለው ህዝቡ ሲኖር ነው የሚሉት ኃላፊው የፌደራሉ መንግስት ለክልሉ ህዝብ በችግሩ ጊዜ ሊደርስለት እንደሚገባ ተናግረዋል። ከዚህ በተጨማሪ በውጭ ሀገራት የሚኖሩ የክልሉ ነዋሪዎችም ሆነ ሌሎች ሰብአዊነት የሚሰማቸው ሁሉ በፈታኝ ሁኔታ ውስጥ ላለው ህዝብ ድጋፋቸው እንዲሸሩ ጠይቀዋል። ኤርትራ ወታደሮች ፈጸሙት ስለተባለው ርሻን የማረስ ክልከላን በሚመለከት አስተያየት ለማግኘት ኒውዮርክ የተባበሩት መንግስታት ቆንስላ ጽህፈት ቤት ለሚሰሩት ለአቶ አማኑኤል ጆርጅ ስልክ ደውለን ስልካቸው አልተነሳም። መልሳቸውን ካገኘን እናቀርባለን። ከዚህ በፊት የኤርትራ መንግስት ትግራይ ውስጥ በወታደሮቹ ይፈጸማሉ ስለሚባሉ የመብት ጥሰቶችና ጭካኔዎች ያስተባብል መቆየቱ ይታወሳል።
አድማጮች ስርጭታችን በዚሁ ተገባደደ። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ።